ሰላም ጤና ይስጥልኝ የተከበራችሁ አድማጭ ተመልካቾቻችን እንደምን አመሻችኋል። ከአሜሪካ ድምጽ ዋሽንግተን ዲሲ ስቱዲዮ የጋቢና ቪኦኤ መሰናዶ ጀምሯል።
So our organization decides to support Wegane because we are very touched by their philanthropy.
የኛ ተቋም ወገኔ ለማገዝ የወሰነው ኢትዮጵያ ውስጥ የሚገኙ በድህነት የተጎሳቆሉ ሰዎችን በሚረዳው በሰብአዊ ተልእኳቸው ልባችን በመነካቱ ነው።
የተመለከታችሁት ወይም የሰማችሁት ትውልደ ኢትዮጵያዊቷን ኤደን እስክንድርን ነው። ኢትዮጵያ ያሉ ታዳጊዎችን የሚረዳው የወገኔ ተራድኦ ተቋም በጎ ፈቃደኛ ናት። በምሽቱ በዚህ ዙሪያ የተሰናዳው ዘገባ ይቀርባል። ሌሎች ወጣቱን የሚመለከቱ ሀገር አቀፍ ዘገባዎችንም ይዘናል። ኤደን ገረሞ የምሽቱን መሰናዶ በመምራት ኤልያስ አስማራ ደግሞ በድምፅና ምስል ምህንድስናው ከመላው የአሜሪካ ድምፅ የዲጂታል እንዲሁም ደግሞ የስቱዲዮ ባለሙያዎች ጋር በመሆን አብራችሁን ትቆዩ ዘንድ በአክብሮት እንጋብዛለን። በኢትዮጵያ በርካታ የማህበራዊና ኢኮኖሚያዊ መብት ጥሰቶች እየተፈጸመ መሆኑን የገለጹ ልዩ ልዩ የሰብአዊ መብቶች ተቋማት ሀገሪቱ በሰብአዊ መብቶች ቀውስ ውስጥ እንደምትገኝ አስታውቀዋል። የፕሮፌሰር መስፍን ወልደማርያም ፋውንዴሽን ሁለት ባዘጋጀው የውይይት መድረክ ላይ የተናገሩት የኢትዮጵያ ሰብአዊ መብቶች ኮሚሽን ባልደረባ ዶክተር ብራይትመን ገብረ ሚካኤል በጦርነትና በግጭት በድርቅ በቤቶች ፈረሳና በሌሎችም ምክንያቶች በሀገሪቱ የተለያዩ የማህበራዊና ኢኮኖሚያዊ መብቶች ጥሰት እንደተፈጸመ አጥተው በአጠቃላይ ሀገሪቱ በሰብአዊ መብቶች ቀውስ ውስጥ እንደምትገኝ ገልጸዋል። ገብረ ሚካኤል ገብረ መድህን ዝርዝር ዘገባ አለው።
የሰብአዊ መብቶች ተሟጋችና የኢትዮጵያ ሰብአዊ መብቶች ጉባኤ መስራች የነበሩትን የፕሮፌሰር መስፍን ወልደማርያም 3ኛ የሙት ዓመትን ለማሰብ በስማቸው የተቋቋመው ፋውንዴሽን ትላንት እሁድ ጥቅምት 18 ቀን 2016 ዓ.ም የውይይት መድረክ አዘጋጅቷል። በመድረኩ ላይ የመነሻ ጽሑፍ ካቀረቡት አንዱ በኢትዮጵያ የሰብአዊ መብቶች ኮሚሽን የማህበራዊና ኢኮኖሚያዊ መብቶች ዳይሬክተር ዶክተር ብራይትማን ገብረ ሚካኤል ባለፈው ዓመት በጦርነት በግጭት በኑሮ ውድነትና በድርቅ የተነሳ የበርካታ ዜጎች ሰብአዊ መብቶች እንደተጣሱ አውስተዋል።
ድርቁ በጣም በተስፋፋባቸው አካባቢዎች በተለይ ከኦሮሚያ ወደ ወንና አካባቢ ከዛ ሶማሊያ ከዛ ወደ ደቡብ አካባቢዎች ወደ ቡጂ ኮንሶ አካባቢ ስንሄድ በመቶ ሺዎች የሚቆጠሩ ማህበረሰብ ክፍሎች ናቸው ለረሃብ የተጋለጡት። ከዛ ደግሞ የመኖሪያ ቤት መብትን በተመለከተ እሱን ብንወስድ በተለይ የሸገር ከተማ ምስረታን ተከትሎ የተደረጉ የቤት ፈረሳዎች ነበሩ፣ አስገድዶ ማስነሳት። የትምህርት መብትን በተመለከተ ስፔሲፊካሊ ደግሞ ስናነሳ አብዛኞቹ ጦርነት የተደረገባቸው አካባቢዎች ኦሎሞስት የትምህርት ቤቶች የካምፕ ሆኖ አገልግሏል። በተለይ ትግራይ ክልል ላይ በቅርቡ ያደረግነው ክትትል ስላለ ለትምህርት ዝግጁ የሆኑ ተቋማት አይደሉ ትምህርት ለማስተማር የሚያስችሉ አይነት አልነበሩም። ኦሎሞስት አብዛኞቹ ጦርነቱ የነበረባቸው አካባቢዎች ላይ እንደዚህ አይነት ሁኔታዎች አሉ። አሁንም በተለይ ጦርነት እየተደረገ ባለበት ግጭት ባለበት የአማራ ክልል ላይ አብዛኞቹ አካባቢዎች የትምህርት ቤቶች እንዳልጀመሩ የትምህርት መብትን መነካት ናቸው።
ይህ ሁሉ ሲሆን በመንግስት አካላት በኩል አፋጣኝ ምላሾች አልተሰጡም፣ የፖሊሲ ጥበቃዎችም አልተደረጉም። በተለይም የቤቶች ፈረሳ እርምጃው ህግንና ስርዓትን የተከተለ አልነበረም የሚሉት ዶክተር ብራይትማን በማህበራዊና ኢኮኖሚያዊ መብቶች ጥበቃ ላይ የመንግስት ባለስልጣናት ግንዛቤ ማነስም ለችግሮቹ መባባስ አስተዋጽኦ ማድረጉን አስረድተዋል። የሰብአዊ መብቶችን ለመጣስ መመሪያው ይፈቅድልናል እያሉ ህግን የሚጠቅሱ መስሪያ ቤቶችም እንዳሉ ዶክተር ብራይትማን ሳይጠቅሱ አላለፉም። በውይይት መድረኩ ላይ ሌላው ጽሑፍ አቅራቢ የነበሩት የኢትዮጵያ ሰብአዊ መብቶች ጉባኤ ምክትል ዋና ዳይሬክተር አቶ ተስፋዬ ገመቹም በክትትልና ምርመራ ደርሰንባቸዋል ያሏቸውን የመብቶች ጥሰት ዘርዝረዋል።
የእኩልነት መብት ላይ ስንመጣ ያንን የማክበር ችግሮች አሉ። ለምሳሌ በቤት ፈረሳው ላይ የብሔር ማንነትን መሰረት ያደረጉ ጥሰቶች እንደነበሩ የተመለከትንበት አድሏዊና የጅምላ እስር ሰሜን ኢትዮጵያ በነበረው ጦርነት የትግራይ ተወላጆች ላይ በሰፊው ስር እንደነበር እንደውም ደግሞ አሁንም በአማራ ተወላጆች ላይ ተመሳሳይ ጥሰቶችን እንመለከታለን። መንግስት የሰብአዊ መብት የማክበር የማስከበር እና የመጠበቅ ኃላፊነቱን በአግባቡ እየተወጣ ባለመሆኑ በርካታ ጥሰቶችን እንመለከታለን። በርካታ ጋዜጠኞች፣ የፖለቲካ መሪዎች ታሰሩት እንግዲህ እየታሰሩ እየተሰቃዩ ያሉበትን ሁኔታ ነው የምንመለከተው።
በአዲስ አበባና በሸገር ከተሞች ከነበረው የቤቶች ፈረሳ ጋር ተያይዞ 108000 ሰዎች ተጽዕኖ ደርሶባቸዋል ያሉት አቶ ተስፋዬ ይህንኑ ጫና ከከተሞቹ አስተዳደሮች ለማጣራት የተደረገው ጥረት ግን እንዳልተሳካ ገልጸዋል። ሌላው የመድረኩ ተናጋሪ አቶ ሙልጌታ አረጋዊ በአዲስ አበባ ዩኒቨርሲቲ የቀድሞ የህግ መምህር ናቸው። በኢትዮጵያ የሰብአዊ መብቶች ጥሰት ችግሮችን እንዳባባሱ የጠቀሱት ምሁሩ ምክንያቶቹን ካብራሩ በኋላ እንደ ሀገር ፈተና ላይ ወድቀናል ብለዋል።
ኢትዮጵያ ስዳር ኢትዮጵያ ስለተወጣ ከፋ ፖለቲካል ኢንስቲትዩሽኖች እንት ማጨው ኢትዮጵያ ምኖሮ በመንግስት በጎ ፈቃድ መንግስት ከወለበተ መንግስት ካየለ እንቆጣጠርበት ምንም ኢንስቲትዩሽናላይዝድ ሀርነገ የለም። ከዚህ ሪያሊቲ ተነስተን ነው የማቀርብበት ያለውን ነገር መገንዘብ አለብን። አካውንታቢሊቲ ስለተባለ ብቻ አካውንታቢሊቲ አይመጣም። ለምሳሌ በባለፈው 5 ዓመታት ስንት ሰው ሞቷል በጦርነት? አሁንም እየሞተ ነው። የሞተውን እንኳን እንርሳው ብንል ዛሬም እየሞተ ነው። ሞትም ማቆም አቻለ። ሶ ፋንዳሜንታሊ ቻሌንጅ ሆነናል። ባይ ዘ ወይ መንግስትም ዘ ሴም ፕሮብለም ኢንያ ፕሮዳክት ነው።
ውይይቱን የመሩትና ራሳቸውም የመብቶች ተሟጋች የሆኑት አቶ ያሬድ ኃይለማርያም ደግሞ የነውር ጥግ የታየባቸው ሲሉ በገለጿቸው ያለፉት 3 ዓመታት ውስጥ በኢትዮጵያ ከፍተኛ ጭካኔ የተሞላባቸው የሰብአዊ መብቶች ጥሰት እንደተፈጸሙ አውስተዋል። ይሁንና ችግሩን የፈጸሙ አካላት በሕግ ሲጠየቁም ሆነ ይቅርታ ሲጠይቁ አልታዩም ብለዋል። ችግሩ አሁንም እንዳልተገታ አቶ ያሬድ ጠቅሰው መፍትሄው ምን ይሆን ሲሉ ጠይቀዋል።
እዚህ አንስተው ኢትዮጵያ ውስጥ የሚፈጸሙ ሰብአዊ መብት ጥሰቶች ባህሪያቸው በኦርዲነሪ የሰብአዊ መብት ጥሰቶች ከምናቃቸው በጣም ይከፉ፣ ቅድም እንደተባለው የዓለም አቀፍ የወንጀል ባህሪ ያላቸው፣ የብዙ ሰዎች ሕይወት አደጋ ላይ የጣለ፣ የአገር ሕልውና አደጋ ላይ የጣለ፣ ጦርነት ጋር ከግጭት ጋር የተያያዘ የሰብአዊ መብት ጥሰት የሚፈጸምበት ሀገር ውስጥ የአንድ የሁለት ሰው ኃላፊ ይጠየቅልን አይጠየቅልን ከሚለው አልፏል የኢትዮጵያ ሁኔታ። ስለዚህ ምን አይነት የተጠያቂነት መንገድ ቢመጣ ነው ኢትዮጵያ ከተሸገመች ግፍ ጫና ነፃ የምትሆነውና የተበደሉ ሰዎች የሚቀሱበት?
ለጥያቄው ምላሽ የሰጡት ዶክተር ብራይትማን ገብረ ሚካኤል የሰብአዊ መብቶች ጥሰት የከፋበትንና አሳሳቢ ደረጃ ላይ የደረሰበትን ሁኔታ ገልጸው ከዚህ ችግር የመውጫ መንገዶች አንዱ የሽግግር ፍትህ ሊሆን እንደሚችል አመልክተዋል።
ያንንበት ሁኔታ አገር ያለችበት የሰብአዊ መብት ሁኔታ ካየ የሰብአዊ መብት ቀውስ ያለበት ሁኔታ ነው ብለን እንወስዳለን። ቀውስ ከሆነ ምናልባት አንድ ሰው ብቻ ጥያቄ በማድረግ ረገድ የሚፈታ አይደለም። ስለዚህ ያለን አማራጭ ኢንክሉሲቭ የሆነ ፖሊሲቲቭ የሆነ መብቻ ዘዴ ነው የሚያስፈልገን። ከእነዚህ ውስጥ አንዱ ምናልባት እንደ ኢኒሽቲቭ ሆኖ አሁን እየተሰራ ያለበት የሽግግር ፍትህ የምንለው ነው። እንግዲህ ተስፋ ኖሮት ውጤታማ ሊሆን የሚወደኝ ነው።
አቶ ተስፋዬ ገመቹ በበኩላቸው ህዝቡ በትብብር ድምጹን ቢያሰማ ችግሩ ሊቀንስ ይችላል ባይ ናቸው።
አሁን እየተለመደ የመጣው ነገር ምንድነው? የኔ አይደንቲቲ የምለው በብሔርም በቋንቋም በሆነ ነገር የኔ ነው የምለው ለመሰረት ሰው ሲነካ እጮሃለሁ። ነገር ግን የኔ አይደለም ብዬ ሳስብ ዳር ይጣል። ይህ አካሄድ መፍትሄ ያመጣል። ስለዚህ በጋራ መሆን ካልቻል በስተቀር መፍትሄ ማምጣት አስቸጋሪ ነው የሚሆነው። ይህ የቀጠለ ነው የሚለው። ስለዚህ ሁላችንም የሚጠበቅብን እናድርግ።
በጉዳዩ ላይ ከመንግስት ኮሚኒኬሽን አገልግሎት አስተያየት ለማግኘት ያደረግነው ጥረት ለዛሬ አልተሳካም። በሀገሪቱ ስላለው የሰብአዊ መብቶች አያያዝ አስመልክቶ ከሚመለከታቸው መንግስታዊ አካላት አስተያየት እንዳገኘን የምናቀርብ ይሆናል። ለአሜሪካ ድምፅ ገብረ ሚካኤል ገብረ መድህን አዲስ አበባ።
ጋቢና ቪኦኤ የአዲሱ ትውልድ ድምጽ መሰናዶ ይከተላል አብራችሁን ስለሆናችሁ እናመሰግናለን አስተያየት ወይም ጥያቄ እንድም ደግሞ መሳተፍ ብትፈልጉ በቪያም ሀሪክ የፌስቡክ ገጽ ላይ ለጋቢና ቪያ ያላችሁ መልእክታችሁን አድርሱን ወደ ተከታዩ መሰናዶ ደግሞ እንለፍ በየአመቱ ለማህበረሰባቸው ከፍተኛ አስተዋጽኦ ያበረከቱ የስነ ጥበብ ባለሙያዎችንና ደራሲያንን የሚሸልመው ዓለም አቀፉ ጎርማንድ ሽልማት ከአርሶ አደሮች ሀገር የተላከ ደብዳቤ በሚል ርዕስ በኢትዮጵያዊ ዶክተር ወርቁ ለገሰ ሙላት የተጻፈውን የህፃናት መጽሐፍ በአሸናፊነት መርጧል። ለውድድሩ ከመላው የዓለም ሀገራት የተሰበሰቡ 100,000 የሚደርሱ መጽሐፍትም ተሰብስበዋል። ከነዚህ መካከል በአሸናፊነት የተመረጠው የዶክተር ወርቁ ለገሰ መጽሐፍ በዋናነት በኢትዮጵያ የገጠር ትምህርት ቤቶች ውስጥ በነጻ ይሰራጫል። ስመኝሽ ቆየ በዚህ ዙሪያ አጠር ያለ ዘገባ አስተናግዳለች።
በየአመቱ ለተመረጡ መጽሐፍት ሽልማት የሚሰጠውን ጎርማንድ የመጽሐፍት ኦስካር ይሉታል። ለሽልማቱ ቅርብ የሆኑ ሰዎች እንደ አውሮፓውያን አቆጣጠር ከ1995 ጀምሮ በመጽሐፍ መልክና በኢንተርኔት አማካኝነት የታተሙ መጽሐፍትን በማሰባሰብ በተለያዩ ዘርፎች የሚሸልመው ጎርማንድ ዘንድሮ በስዊድን ባካሄደው ስነ ስርዓት በእንግሊዘኛና በአማርኛ ቋንቋዎች ለኢትዮጵያ ህፃናት የተጻፈውን ከአርሶ አደሮች ሀገር የተላከ ደብዳቤ ወይም Letter from the Plow Nation የተሰኘ መጽሐፍ በተጽዕኖ ፈጣሪ ዘርፍ አሸናፊ አድርጎ መርጧል። በዩናይትድ ስቴትስ ሲያትል ከተማ ነዋሪ የሆኑት የመጽሐፉ ደራሲ ዶክተር ወርቁ ለገሰ መጽሐፉ ኢትዮጵያ ለልጆቿ የደረሱልኝ ጥሪ የምታስተላልፍበት ነው ይላሉ።
ኢትዮጵያ የብዙ ሺህ አመታት የግብርና ስራዋን ተተርክበታለች። በአንድ ማረሻ ብቻ ታርሶ ይሄ ሁሉ ህዝብ ሲመገብ የኖረበት ያሳደገችን መሆኑን ይጠቁምና አሁን ግን እያቃተኝ ነው ትላለች። የተማራችሁ ልጆች በኢትዮጵያም ሆነ ከኢትዮጵያ ውጪ የምትኖሩ አሁን በዘመናዊ ያስተራረስ ዘዴ ተጠቅማችሁ ህዝብን እንድታገለግሉ ጥሪ አሰማለሁ። እንደውም ወደፊት እስከ መንኮራኩር ንጥቀት ድረስ እንደምትሄዱ ይገባኛል። የሆነ ሆኖ አሁን ግን ያለብኝን ችግር ለመቅረፍ ተባበሩ የሚል ጥሪ ነው የምታስተላልፍ።
ዶክተር ወርቁ ለገሰ አሁን ኖሯቸው በአሜሪካ ይሁን እንጂ ተወልደው ያደጉት በኢትዮጵያ ወሎ ክፍለ ሀገር ደጎሎ ጀልማ የተሰኘች የገጠር ከተማ ውስጥ ነው። ለመጀመሪያ ጊዜ በቄስ ትምህርት ቤት ፊደል በመቁጠር የጀመሩት ዶክተር ወርቁ በልጅነታቸው መጽሐፍ የማንበብ እድል እንዳልነበራቸው ያስታውሳሉ።
መጽሐፍ ለማንበብ አልታደልኩም በልጅነቴ ማለት ነው። ያ እስካሁን ድረስ ተጽዕኖ አለ የሚገርምሽ ነገር። ፒኤችዲ ይዤ ሁሉ ይታገለኛል የማንበብ ፍላጎቱን ማዳበር የምትችይው ልጅ ሆነሽ ነው። እኔ ምንም ነገር አላየሁም። ያየሁት አንድ ጋዜጣ ማይደርስም አካባቢው ግርማዊ ቀዳማዊ ኃይለ ሥላሴ ንጉሠ ነገሥት ዘኢትዮጵያ በፈጣሪ ተቀብተው በዚህ ዓመት ነገሱ የሚል ጋዜጣ በማየቴ እጅግ የተደሰትኩ መሆኑ ትዝ ይለኛል።
መቼ ነበር
ይሄ? ቆይቶ ከ50 ዓመት በፊት ማለት ነው። ግማሽ ምዕተ ዓመት ማለት ነው። እና በእንደዛ አይነት ሁኔታ ላይ እስቲል ድሪም ነበረ። በቃ ጥሩ ነው።
ዶክተር ወርቁ ወላጆቻቸው ማንበብና መጻፍ ባይችሉም እሳቸው ተገቢውን ትምህርት እንዲያገኙ በመጣራቸው የመጀመሪያ ዲግሪያቸውን ከአስመራ ዩኒቨርሲቲ በባዮሎጂ ያገኙ፣ በቤልጅየምና በአየርላንድም ሁለተኛና ሶስተኛ ዲግሪያቸውን በአካባቢ ጥበቃና ስነ ምህዳር ያዙ። ከዛ በኋላ ነው የማንበብና የትምህርትን ጥቅም ለመጡበት ማህበረሰብ ለማስተዋወቅ ከፍተኛ ፍላጎት ያደረባቸው። የጥረታቸው ደግሞ ባለም አቀፍ ደረጃ እውቅና በማግኘቱ ደስተኛ ናቸው።
እንዴ በጣም ደስ ይላል። አንደኛ ነገር እኔ ደራሲ መሆኔንም አላውቅም ነበር። እንዳጋጣሚ ራሴን ደራሲ ሆኖ አገኘሁት። ሁለተኛ አንድ ጊዜ በቤንሻንጉል የሴቶች ብቻ የሚማሩበት ትምህርት ቤት አለ፣ ጋብዘውኝ ሄጄ እንደው እንደሱ ደራሲ ለመሆን ምን ይመክሩናል የሚል ጥያቄ ሲያነሱብኝ ደንግጬ ነበር። ምክንያቱም እኔ ራሴን እንደ ደራሲ አይቼው አላውቅም። ቢሆንም ለልጆቹ መመለስ ስለነበረብኝ አንድ ደራሲ የሚያሟላቸው መስፈርቶች ነገርኳቸውና ተለያየ። ስለዚህ በጣም ዱብ እዳ ነው፣ ደስ የሚል ነው። በእርግጥ የስነ ጽሁፍ ዝንባሌ ነበረኝ። ስለዚህ ጥሩ ነው፣ በጣም ደስ ብሎኛል።
ዶክተር ወርቁ በኢትዮጵያ መሰረታዊ ትምህርትን ለማስፋፋት ከሚሰራው ሰፊ ልብ ትልቅ ህልም የተሰኘ ተቋም ጋር በመሆን 8 መጽሐፎችን ጽፈው አሳትመዋል። በአብዛኛው የሚጽፏቸው መጽሐፍትም የራሳቸውን ልምድና ያለፉበትን ታሪክ ለመጪው ትውልድ የሚያወርሱ መሆናቸውንም ያስረዳሉ።
እምነሳበት ያደኩበት ነው። የግል ህይወቴን ነው ማለት ይቻላል። አንድ መጽሐፍ ጽፌ ለምሳሌ ቤዛ የሚል ጫካዎችን የምትንከባከብ ልጅ ነበረች እና እኔ ራሴ ሲሰማኝ የነበረውን ቤዛ ሴት አደረኳት እና ያ መጽሐፍ አሁን የኢትዮጵያ ውስጥ በየ ቤተክርስቲያን ሱ ለልጆች ይታደላል። ሌላው ወን አይ ወዝ ቦይ የሚል ቻሌንጅስ ቱ ግሮ ኢን ሩራል ኤሪያስ በጣም እንዴት እንደነበረ ያሳየሁበት የራሴ ታሪክ ነው። ከጅብ ጋር ፊት ለፊት ተገናኝቼ እንትን ሳደርግ ለትልቅ ፐብሊኬሽን ተመርጦ ታጭቶ ነበር እና ብዙዎቹ መጽሐፍ የጻፍኳቸው አንደኛ የኢትዮጵያን ኮንቴክስት ስለሚይዝ፣ ሁለተኛ እኔ የራሴን ስለሆነ የነበር ያለፍኩበትን ስለምገልጸው አይ ቲንክ ጥሩ የመጽሐፍ ድባብ ፈጥሮልኛል ብዬ ገምታለሁ።
የዘንድሮ ጎርማንድ ሽልማት አሸናፊ የሆነው ከአርሶ አደሮች ጋር የተላከ ደብዳቤ የተሰኘው መጽሐፍ የያዘውን መልእክት የሚያንጸባርቁና የሕፃናትን ቀልብ መያዝ የሚችሉ ልዩ ልዩ ስዕሎችም ተካተውበታል። የመጽሐፉን ሽፋን ጨምሮ እነዚህን ገላጭ ስዕሎች የሳላቸው ደግሞ ላለፉት 30 ዓመታት በካናዳ የኖረው ሰዓሊ ዳንኤል ጌታሁን ነው። በዲጂታልና በካንቫስ ስዕሎቹ የሚታወቀው ዳንኤል መጽሐፉ ሽልማት በማግኘቱ የተሰማውን እንዲህ ይገልጻል።
በጣም ነው ደስ ያለኝ። ለኔም ለድርጅቱም ለሁላችንም ለኛም ለኢትዮጵያን ስለተቀበለ በጣም ነው ደስ ያለኝ። እንደው ሞር ወደፊት እንድንሰራ ሞራላችን ከፍ ይላል ማለት ነው። በጣም ጥሩ ነው ያለው እና ይሄ መጽሐፍ ብዙም የተሸጠ ነው ደሞ ኦንላይን ላይ ብዙ ተሽጧል እና በጣም ነው የተሰማኝ። በጣም ደስ ብሎኛል።
በ1976 ዓ.ም ከአዲስ አበባ ዩኒቨርሲቲ የስነ ስዕል ትምህርት ቤት የተመረቀው ዳንኤል እሱ ተማሪ በነበረበት ወቅት ብዙ የህፃናት መጽሐፍት አለመኖሩን አስታውሶ ላለፉት 4 ዓመታት በበጎ ፈቃደኝነት ከሚያገለግልበት ከሰፊ ልብ ትልቅ ህልም ጋር በመሆን የህፃናት መጽሐፍት ላይ በመስራቱ ትልቅ ደስታ ይሰማዋል።
እንዴት ጥሩ ነው እንዴ የማንበብ ችሎታችንን እንዴ የእውቀት ችሎታችንን ሞር ያሳድግልን። ከልጅነት አብሶ ለልጆች እውቀታቸውን ከፍ ያረጋል ማለት ነው። ብዙ ነገር እንዲያውቁ ስፔሻል ስለ ሀገራችን ስለ ሁሉም ታሪክም ሁሉም ነገር ማወቅም ሁሉ ጊዜ በጽሁፍ ነው። በጽሁፍ ስለሆነ በመጽሐፍ ስለሆነ መዳረስ የሚችለው እና እውቀት ሊያገኙ ይችላሉ በልጅነታቸው ማለት ነው። እና በጣም ጥሩ ሀሳብ ነው።
ዶክተር ወርቁ አሁንም ለኢትዮጵያ ህጻናት የሚያዘጋጇቸው መጽሐፍት ጀመሩ እንጂ አላለቁም ይላሉ። በአሁኑ ሰዓትም ለባዮሎጂ፣ ፊዚክስ እና ኬሚስትሪ ረጂ ሆነው የሚያገለግሉ 3 የላቦራቶሪ መመሪያ መጽሐፎችን ከሌሎች ጸሐፍት ጋር በመሆን አዘጋጅተው የጨረሱ ሲሆን በተለይ በገጠር የሚገኙ ህጻናት በአካባቢያቸው የሚገኙ ቃዎችን በመጠቀም ሳይንሳዊ ሙከራዎችን ማድረግ የሚያስችላቸው ነው።
ሰው አካባቢ ባሉ ነገሮች ከፕላስቲክ ቀዳደሽ ወይም ክብሪት ተጠቅመሽ ሮኬት እንዴት እንደሚመጥቅ የማሳየት እዛው ዋጅማ የሚባል ሳር የሳር አይነት አለ። ቀለሙ በጣም ግሩም ነው። ከሱ ቀለም እንዴት እንደሚወጣ ሊያሳይ የሚሞክር አንድ ዳንግላ ካለ በጣም የታወቀ መምህር ከሱ ጋር ሆነን የሰራናቸው 3 ነገሮች አሉ።
ከአርሶ አደሮች ሀገር የተላከ ደብዳቤ ከአማርኛና እንግሊዝኛ በተጨማሪ በትግርኛ፣ በኦሮምኛ፣ በሶማሌኛና በአኝዋ ቋንቋዎችም ተተርጉሟል። እንደ ግሪክና አረብኛ በመሳሰሉ ሌሎች የውጭ ቋንቋዎችም እየተዘጋጀ ይገኛል። ለአሜሪካ ድምጽ ዘገባ ስመኝሽ የቆየ ዋሽንግተን ዲሲ።
ከሁለት አስርት ዓመታት በላይ ትውልደ ኢትዮጵያውያንን በማስተባበር በምጣኔ ሀብታዊ ጫና ውስጥ የወደቁ ዜጎችን ሲደግፍ የቆየው ወገኔ የኢትዮጵያውያን ማህበር ዓመታዊውን የርህራሄ ምሽት ከሰሞኑ አከናውኗል። በትምህርት፣ በመሰረታዊ መጠለያ አገልግሎትና በቤተሰባዊ ድጋፍ ላይ ባነጣጠሩ መርሃ ግብሮች የሚታወቀው ተቋሙ ባሰናዳው በዚህ ልዩ ዝግጅት ላይ ከገቢ ማሰባሰቢያ አፍታዎች በተጨማሪም ወጣቶች የተሳተፉባቸው የመዝናኛ ትርኢቶችም ተስተናግደዋል። ሀብታም ስዩም ከዝግጅቱ አስተባባሪዎችና ተሳታፊዎች ጋር ቆይታ አድርጎ ነበር። በመቀጠል ቀርቧል።
ከሁለት አስርት ዓመታት በላይ ትውልድ ኢትዮጵያን ቀን ቆጥረው ከሚገናኙባቸው የአብሮነት ቀጠሮች መካከል በአንዱ ላይ እንገኛለን። ስፕሪንግፊልድ፣ ቨርጂኒያ። በሀገራቸው ሰፍኖ ማየት ለሚሹት መልካም ነገር ሁሉ የተቻላቸውን ለማድረግ የሚገናኙበት ይህ ምሽት የርህራሄ ምሽት ይሰኛል። የምሽቱ አስተባባሪ ወገኔ የኢትዮጵያን ፋውንዴሽን ተቋም ምክትል ፕሬዚደንት ቀለሙርቅ ማም።
የዛሬውን ምሽት ያው እናዘጋጀው የርህራሄ ምሽት ነው። በጣም ብዙ ቤተሰቦች አሉን እርዳታ የሚያስፈልጋቸው ስፖንሰር የሚያስፈልጋቸው ገብተህ ብትመለከት በየጠረጴዛው ላይ ቤተሰቦቹና ምን ያክል እንደሚያስፈልጋቸው መጻፍ ማዘጋጅተናልና ዋናው ዛሬ አላማችን እነኚህ ወገኖቻችን ስፖንሰር አግኝተው ልጆቻቸው እንዲማሩ መጠለያ እንዲኖራቸው ምግብ እንዲኖራቸው በአጠቃላይ በቃ ኑሮን መግፋት እንዲችሉና እችን የፖቨርቲ ሳይክል ብሬክ ማድረግ እንዲችሉ እንዲረዱን ነው ዛሬ የምንፈልገው።
የዛሬ 23 ዓመት የተመሰረተው ወገኔ ይህንን ልዩ ምሽት ኢትዮጵያ ውስጥ ለሚያደርጋቸው ማህበረሰብ አገዝ ስራዎች ማስፋፊያና ማጠናከሪያ ሲያደርገው ቆይቷል። ተቋሙ ከሚንቀሳቀስባቸው ዘርፎች መካከል አንዱ ትምህርት ነው። የተቋሙ ፕሬዚደንት ኒኒ ለገሰ በአቅም ተፈትነው ህይወታቸው ሊቀየር ከሚችል የትምህርት ዕድል ሊራራቁ የነበሩ ወጣቶችን ከመልካም ድሎች ሲያገናኙ ሰነበተው ተቋም ዘንድሮም ላይ የቀደመ ግብሩን እንደቀጠለ ይናገራሉ።
ብዙ ተማሪዎቻችንን ጥሩ ትምህርት እንዲያገኙ ከልጅነት እንዲጀምሩ ለመኮትኮት ጥሩ ፕራይቬት ስኩሎች በመክተት የትምህርት ዕቀታቸውን ለማዳበር በጣም እየጣርን ነው። ያለፉትን 3-4 አመቶች እሱኛው ጥሩ ውጤት ያስገኘልን ነው። እንደገና ደግሞ በዩስ ክለብ በዚህ አሜሪካን ሀገር ያሉ የወጣቶች ማህበር ኢትዮጵያ ሲሄዱ አብረዋቸው የክረምት ጊዜያቸውን በማስጠናት ያሳልፋሉ። በተጨማሪ ደግሞ ኦንላይን የኢንተርንሺፕ ፕሮግራም የተለያዩ ስቴት ያሉ ወጣቶችን የሚያሳትፍ ያሁኑ አመት ያደረግነው እነሱ ከኢትዮጵያ ካሉ ካቀፍናቸው ቤተሰቦች ጋር ያጣመርን ትምርት ያስተማሩ እነዚህም ቋንቋ እንግሊዘኛ ያስተምራቸዋል እነዛም አማርኛ። አንድ ዲቫይስ አለ አራያ የሚባል የሰራው የካን አካዳሚ እሱም የትምርት ዲቫይስ ነውና ከኪንደርጋርደን እስከ ኮሌጅ ሌቭል ያሉ ነገሮች የትምርት አይነቶች የተጫነበት ነው። እሱን ስራ ላይ ያዋልን በትምርት ልጆቻችንን ያጎለበትን ነው።
የወገኔ የገዛ አድማስ በወጣቶች ትምርት ላይ ብቻ ያነጣጠረ አይደለም። በተለያዩ ምክንያቶች ጎጆአቸው ዘመመባቸው ቤተሰቦችን ማቀናት አቅመ ደካሞችን ማገዝም ተቀዳሚ ዓላማው እንደሆነ የተቋሙ ፕሬዚደንት ያክላሉ።
ሌላው ደግሞ እናቶችን አባቶችን ራሳቸውን ብቁ ለማድረግ የሥራ መስክ ያመቻቸንላቸው የቆዳ ጫማ ስልጠና እንደገና እናቶች ደግሞ የተለያየ የስፌት ጥቃቅን ነገሮችን የመሸጥ አሁን ደግሞ በዚህ አመት ደግሞ አዲስ ቦታ ተከራይተናል 6 ኪሎ አካባቢ እዛ ደግሞ የባልትና ሙያ እናቶች ራሳቸውን እንዲችሉ በደንብ በጥራትና በጽዳት የተሰራ ባልትና ወደዚህም የሚመጣበት እዛም ደግሞ አንዳንድ ምግብ ቤቶች የተለያዩ ሰዎች ሊጠቀሙ የሚችሉበትን ያመቻቸን ነው ለአዲስ አመት።
በድምጻዊት ሙኒት መስፍን የሚመራው የምሽቱ ዝግጅት ቀጥሏል። ተቋሙ በዚህ አመት ሊያግዛቸው እጩ ያደረጋቸውን ቤተሰቦች ለታዳሚው ያስተዋውቃል። በጠረጴዛ ቁጥር ተለይተው የተቀመጡ ትውልደ ኢትዮጵያውያን ታዳሚዎችም ቤተሰቦቹን ተከፋፍሎ ለማገዝ ቃል ይገባሉ። መሰሉ የሰባይ ድጋፍ ርብርብ በነገው ዘመን ተረካቢዎች በወጣቶች ላይም ሳይቀር በጎ ተጽዕኖ ይፈጠር ይመስላል። ዝግጅቱን ለማገዝ ከተገኙት በጎ ፍቃደኛ ወጣቶች መካከል አንዷ የሜሪላንድ ዩኒቨርሲቲዋ የስነ ህይወት ትምህርት ምሩቅና የቅድመ ሕክምና ተማሪዋ ኢትዮጵያውያንና ኤርትራውያን ተማሪዎች ማህበር የሰባይ ተግባራት ክፍል ኃላፊ ኤደን እስክንድር አንዷ ናት።
So our organization decides to support Wegane because we are very touched by their philanthropy.
የኛ ተቋም ወገኔን ለማገዝ የወሰነው ኢትዮጵያ ውስጥ የሚገኙ በድህነት የተጎሳቆሉ ሰዎችን በሚረዳው በሰብአዊ ተልእኳቸው ልባችን በመነካቱ ነው። እኛም ድጋፍ ለማድረግና አባሎቻችንን በማሳተፍ በዚህ ሀገር ያለውን የኢትዮጵያውያን ማህበረሰብም ሆነ በሀገር ቤት የሚኖሩትን በስራችን ለመድረስ እንሻለን።
ያኤል ቢሻው በኮሌጅ ፓርክ የሚገኘው የሜሪላንድ ዩኒቨርሲቲ ኢትዮጵያውያንና ኤርትራውያን ተማሪዎች ማህበር አጋር ፕሬዚደንት ናት። የስነ አእምሮ ምርምር ትምህርት ክፍል እንዲሁም የመንግስትና ፖለቲካ ትምህርት ክፍሎች ተማሪ የሆነችው ያኤል ከወገኔ ተቋም ጋር መስራት ለማህበሩ አባላት መልካም እድሎችን እንደሚያስገኝም ትናገራለች።
Part of the Ethiopian and Eritrean Student Association at our university, we have a very, very big philanthropic.
በዩኒቨርሲቲያችን ለሚገኘው የኢትዮጵያውያንና ኤርትራውያን ተማሪዎች ማህበር ትልልቅ ሰብአዊ ተልእኮች እንቅስቃሴዎቻችን አካል ናቸው።
በሀገር ቤት የሚኖሩ ቤተሰቦችን መርዳት እንሻለን። ወገኔን በምንመለከትበት ጊዜ ጠቅላላ ተልእኮ በድህነት ውስጥ ያሉና ተጨማሪ ድጋፍ የሚሹ ቤተሰቦችን መንከባከብ መሆኑን ተገንዝበናል። እኛም ከወገኔም ሆነ ከታላቁ የዲሲ ሜሪላንድ እና ቨርጂኒያ ቀጠና ጋር ለመተሳሰር አብሮ ለመስራት ድጋፍ የሚሹ ቤተሰቦችንም ለመርዳት ይህ መልካም እድል መሆኑን ተረድተናል።
ሁለቱም ወጣቶች በመሽቱ ባዩት የመተጋገዝ መንፈስ ውስጥ ወጣቱ ትውልድ ሊቀስመውና ሊበረታበት ይገባል ያሉትን አጋርተውኛል። በእነሱ እይታ ወጣቶች በጎ ዓለምን የመፍጠር አቅማቸውን ሊጠቀሙበት ይገባል።
Yeah, so I think the younger generation is very impactful as, you know,
ወጣቱ ትውልድ ተጽዕኖ ፈጣሪ መሆን ይችላል። በአሁኑ ጊዜ ማህበራዊ መገናኛ ከምንጊዜውም በተሻለ ከህይወታችን ጋር ተዛማጅ ሆኗል። የቀደመው ትውልድም ወደ ተስስሩ እየመጣ ቢሆንም ወጣቶች ግን ከማህበራዊ መገናኛዎች ኃይል ጋር ስለተወለድን ድምጻችንን በመጠቀምና መልእክቶችን በማጉላት በጎ ተጽዕኖ የመፍጠርና ለውጥ የማምጣት አቅም አለን።
I think something really important about the youth is I think we have a very special
እኔ እንደማስበው ስለወጣቶች ማወቅ ያለብን አንደኛው ጠቃሚ ነገር መደማመጥ የምንችልበት በጣም ልዩ መንገድ ያለን መሆኑን ነው። ባለፉት ጥቂት አመታት የበዛ ለመግባባት ግጭትና የመቻቻል ጦት ተመልክተናል። በእኛ በወጣቶቹ ዘንድ ተመለከትኩት እጅግ ግሩም የሆነ ነገር እርስ በርሳችን መግባባት መደማመጥና በተለያዩ መንገዶች መደጋገፍ የምንችልበት አቅም እንዳለን ነው። ማህበራዊ መገናኛው መሰሉን መግባባት በማስቀጠልም ሆነ በማስተማር ብዙ አስተዋጽኦ ያደርጋል።
ጋፍና ረብረቡ ምሽት ቀጥሏል። በድምጻዊትና ተወዛዋዥ ፋንትሽ በቀለ የሰለጠኑ ህፃናት ካሳዩት ድንቅ የውዝዋዜ ትርኢት በኋላ የቁም ነገሩ አፍታ ቀጥሏል። በዚህ ምሽት እርዳታ የሚሹ ቤተሰቦች ጉዳይ ብቻ ሳይሆን ከዚህ ቀደም በትውልደ ኢትዮጵያውያኑ ረብረብ ወደ ተሻለ ሁኔታ የተሸጋገሩ ቤተሰቦችና ግለሰቦች ምስክርነትም ተሰምቷል። ምስክርነቶቹ በውጭ ሀገር የሚኖሩ ኢትዮጵያውያን ረብረብ የብዙዎችን ህይወት ወደ በጎ የመቀየር አቅምን አስተዋሽ ይመስላል። የወገኔ የኢትዮጵያን ፋውንዴሽን ምክትል ፕሬዚደንት ቀለመወርቅ ኢማምም ይህንን ያጎላሉ።
የሚገርም የወገኔ የኢትዮጵያ ፋውንዴሽን አሰራር ኢትዮጵያውያንን እየረዱ ነው ያሉት። በዲያስፖራው ድጋፍ፣ በዲያስፖራው እምነት የነሱን ትረስት አግኝተን በስራችንን አይተው ተማምነውበት እየተገኙ በሐሳብ በጉልበት በገንዘብ በእውቀት በሁሉ ነገር እየረዱን ነው እዚህ ደረስነውና ብቻችንን አይደለም። ይሄ መታየው ሰው በሙሉ ቮለንቲሮቹም ተጋባዦቹም ሁሉም በሚረዳን ነው የበሰው ህይወት ላይ ለውጥ ያመጣን ያለነውና የሚያስደስተው ምንድነው ይሄ በትልቅ ግራንት ወይንም በሌላ ሀገር ዳታ ሳይሆን ወገን ወገኑን እየረዳን ያለውና ይሄ በጣም የሚያስደስትና የሚያኮራ ነው። ስለዚህ በወገን ነው እየተረዳን እየተመራን ያለነው።
ዋነኛ ትኩረቱን ለወጣቶች ትምህርት ነክ ገዘዎችን ማድረግ፣ መሰረታዊ የመጠለያ ስፍራዎችን እድል ማመቻቸትና በማህበረና መጣኔ ሀብታዊ ጫናዎች ስር የሚገኙ ቤተሰቦችን ማገዝ ያደረገው ወገኔ የኢትዮጵያን ፋውንዴሽን ዛሬ 23 ዓመት በሰባት ጓደኛሞች የተመሰረተ ነው። በየአመቱ ከሚያደርጋቸው መደበኛ እንቅስቃሴዎች በተጨማሪ ኢትዮጵያውያንን የሚፈትኑ ሰው ሰራሽና የተፈጥሮ ድንገተኛ አደጋዎች ሲከሰቱ ፈጥኖ ደራሽ ድጋፍን ማሰባሰብና ለወገን መድረስ ለአመታት ከሚታወቅባቸው ተግባራት መካከል እንደሚጠቀሱ በዚህ ምሽት ተወስቷል። ለአሜሪካ ድምፅ ሀብታሙ ስዩም ዋሽንግተን ዲሲ።
ጋቢና ቪኦኤ ዘውትር በኢትዮጵያ አቆጣጠር ከምሽቱ 2 ሰዓት ጀምሮ የወጣቶችን የየዕለት ተግዳሮት ስኬትና የመጪ ዘመን ህልም የሚያስቃኙ መሰናዶችን ያቀርባል። የዓለም አቀፍ ወጣቶችን ልምድ፣ ሀገራዊና ዓለም አቀፋዊ አንድምታ ያላቸውን ጉዳዮች በየቀኑ የሚያስተማቹን መሰናዶው ትከታተሉ ዘንድ ከመደበኞቹ የአየር ሞገድ ስርጭት መገኛዎቻችንና የበይነ መረብ ገጻችን በተጨማሪ የፌስቡክ፣ የትዊተር፣ የዩቲዩብ ገጾቻችን ተተናድተዋል። ሐሳብና ጥቆማችሁን የመደመር ምልክትና አንድ ቁጥርን አስቀድማችሁ በ202-227-6379 ላይ በዋትሳፕ አውታር በኩል አድርሱን። ጋቢና ቪኦኤ የአዲሱ ትውልድ ድምፅ ከአሜሪካ ድምፅ።
የተከበራችሁ አድማጭ ተመልካቾቻችን ከአሜሪካ ድምጽ ተሰናድቶ የሚቀርብላችሁ የጋቢና ቪኦኤ መሰናዶ እዚህ ላይ ተጠናቋል። አብራችሁን ስላመሻችሁ አብዝተን እናመሰግናለን። በዝግጅታችን ላይ አስተያየት እንዲሁም ደግሞ ጥያቄ ቢኖራችሁ በቪኦኤ አምሃሪክ የፌስቡክ ገጽ ላይ ለጋቢና ቪኦኤ ያላችሁ ታደርሱን ዘንድ እንጋብዛለን። እዛ ላይ ስልክ ቁጥራችሁን ብትተውልንም መልሰን በመደወል አስተያየቶቻችሁን በድምጽ እንቀበላለን። ኤደን ገረመው መሰናዶውን በመምራት፣ ኤልያስ አስማራ ደግሞ በድምጽና ምስል ምህንድስናው አብረናችሁ ቆይተናል። አብራችሁ ስለነበራችሁ በድጋሚ እናመሰግናለን። ሰላም ጠነስጥልን ተናደር Thank you.